ድምፅ ራዲዮ ጣቢያ ነው።
ከሊቢያ ዋና ከተማ
በማቆያ ውስጥ 500 ሰዎች ነበሩ። ሁለት አዳራሾች አሉ። የመጀመሪያው ውስጥ ኢትዮጵያውያን፣ ኤርትራውያንና ሱዳናውያን አለን። በሁለተኛው ደግሞ የምዕራብ አፍሪካ ዜጎች እና የባንግላዴሽ ስደተኞች አሉ። ትናንት ማታ 11 ተኩል ላይ አጠገባችን ያለ ጋራጅ ተመታ። ቀጥሎ ሁለተኛው አዳራሽ ተመታ።
ከሊቢያ ዋና ከተማ ወጣ ብሎ በሚገኝ ታውጅራ በተባለ ከተለያዩ ሀገሮች ፈልሶ የመጡ ስደተኞች ከታሰሩበት ስፍራ ሌሊቱን የተፈጸመውን የአየር ድብደባ አስመልክቶ ጥቃት በተፈጸመበት ወቅት በእስር ቤቱ የነበረ አንድ ኤርትራዊ ስደተኛ የሰጠውን የእማኝነት ድምፅ ነው የተሰማችሁት። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
በኦሮሚያ ከሺህ በላይ አባሎቻችን ታስረውብናል ሲሉ ኦነግና ኦፌኮ ከሰሱ። የክልሉ አቃቤ ሕግ ግን የተፈጸሙት እስራቶች ከፖለቲካ ጋር ግንኙነት የላቸውም ይላል። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 25 2011 ዓ.ም ስርጭታችን ጋር የምናስተናግዳችሁ እኔ አዳኝ ፍሳዬና
እኔም አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና።
ከሊቢያ መዲና ወጣ ብሎ በሚገኘው ፍልሰተኞች የታሰሩበት ቦታ ላይ የተፈጸሙት የአየር ድብደባዎች ቢያንስ የ40 ሰዎችን ሕይወት በማጥፋታቸው በጦርነት ወንጀል ደረጃ ሊታዩ እንደሚችሉ የተባበሩት መንግስታት ድርጅት የሊቢያ ልዑክ አስገንዝበዋል። የአየር ድብደባዎቹ በሁኔታዎች ተገደው የተጠለሉትን ንጹሐን ሰዎችን የገደሉ በመሆናቸው የጦርነት ወንጀል ሊሆኑ እንደሚችሉ ግልጽ ነው ሲሉ ጋሳም ሰላሜ ዛሬ ባወጡት መግለጫ ገልጸዋል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር የአፍሪካ ህብረት ከ130 በላይ የሚሆኑ ሰዎችን ያቆሰሉትን የአየር ድብደባዎችን አውግዘዋል። የሊቢያ የጤና ጥበቃ ባለሥልጣኖች ትላንት ማታ በተካሄዱት የአየር ድብደባዎች ከተገደሉት ሰዎች ሌላ 80 ሰዎች መቁሰላቸውን ተናግረዋል። ጥቃቶቹ ከተፈጸሙ በኋላ ሲቪሎች ኢላማ መሆን የለባቸውም፣ ፍልሰተኞችና ስደተኞች መታሰር አይገባቸውም፣ በሜዲትራኒያን ባህር በኩል አውሮፓ ለመግባት ሞክረው ከአደጋ እንዲተርፉ የተደረጉትን ፍልሰተኞች ወደ ሊቢያ እንዲመለሱ መገደድ አይኖርበትም፣ ምክንያቱም ሊቢያ ለደህንነታቸው አስተማማኝ ሀገር አይደለችምና ሲሉ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዲ አስገንዝበዋል። የሱዳን የተቃውሞ እንቅስቃሴ መሪዎች አዲሱ ገዢ አካል ማን እንደሚሆን ለመወሰን አሁን ስልጣን ላይ ካሉት ጀነራሎች ጋር ለመነጋገር ተስማምተዋል። የነጻነትና የለውጥ ውህደት የኢትዮጵያው ሸምጋይ ባደረጉት ጥረት መሰረት መስማማታቸውን የውህደቱ ቃል አቀባይ ማዳኒ አባስ ማዳኒ ዛሬ በሰጡት ጋዜጣዊ ጉባኤ አስታውቀዋል።
የኬንያ ፖሊስ ከሕግ ውጭ የሆኑ ግድያዎችን እንደሚፈጽም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አስታወቀ። ቡድኑ ዛሬ ባወጣው ሪፖርት ባለፉት 11 ወራት ውስጥ በተፈጸሙ ቢያንስ የ21 ሰዎች የዘፈቀደ ግድያ ተሳትፏል ሲልም ከሷል። ራይል አምቡር ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
የኬንያ ፖሊስ የዘፈቀደ ግድያዎቹን የፈጸመው በሁለት ገቢያቸው አነስተኛ የሆነ ሰዎች በሚኖሩባቸው ዳንዶራና ማታሬ በሚባሉ መንደሮች ውስጥ መሆኑን ሂውማን ራይትስ ዋች በዛሬው ሪፖርቱ አመልክቷል። የቡድኑ መርማሪ ኦትሲኖ ናሙዋያ ለቪኦኤ በሰጡት ቃል ለማሳያ ያነሳቸው ግድያዎች ተመሳሳይነት እንዳላቸው ገልጸዋል።
The common trend was that either the police brand somebody a thief and then
የተለመደው አካሄዳቸው ፖሊስ አንድም በሌብነት ይወነጅላል አሊያም የሰዎቹን ስም ማህበራዊ ሚዲያ ላይ አወጣለሁ እያለ ያስፈራራል። ከዚያም ከሁለት ሳምንት በኋላ ያ ሰው ሞቶ ይገኛል ይላሉ ኦትሲኖ ናሙዋያ ወይም አንድን ሰው እቤቱ ውስጥ ወይም መንገድ ላይ ድንገት ይይዙትና ያንበረክኩታል። ከዚያም በጠራራ ፀሐይ አንዳንዴም የተሰበሰበ ሰው ፊት ተኩሰው ይገድሉታል። ነፃ ነው የሚባለው የሀገሪቱ የፖሊስ ተቆጣጣሪ ባለሥልጣንም ቢሆን እንዲህ አይነቱን የፖሊስ አድራጎት ለመከላከልና ለማስቆም በበቂ ሁኔታ አይሰራም ሲል ሁማን ራይትስ ዋች በተቋሙ ላይ ክስ አሰምቷል። የባለሥልጣኑ ሊቀመንበር አን ማኮሪ ስለ ሁማን ራይትስ ዋች ክስ ለቪኦኤ በሰጡት ምላሽ ተቋማቸው በ5500 ጉዳዮች ላይ ምርመራ ከፍቶ 1900 የሚሆኑትን ወደ አቃቢ ሕግ መምራቱን ተናግረዋል። ሁማን ራይትስ ዋች በሪፖርት ውስጥ የጠቀሳቸው የኬንያ ፖሊስ ቃል አቀባይ ማንም ሕግን የሚጥስ መኮንን መዘዞቹን በግል ይጋፈጣል ማለታቸውን ገልጿል። በዳንዶራና ማታሬ ባለፉት 11 ወራት ውስጥ ቁጥራቸው ቢያንስ 21 በሚደርስ ሰዎች ላይ የተፈጸሙ ግድያዎች ተጠያቂዎች ሕግ ፊት እንዲቀርቡ ሁማን ራይትስ ዋች የፖሊስ ተቆጣጣሪ ባለሥልጣኑን አሳስቧል።
የኢራንን የኒውክሌር ፕሮግራም ለመገደብ ሲባል እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት ስምምነት ከፈረሙት ሀገሮች የተጣለባትን ማዕቀብ ለማንሳት የሚያስችል እርዳታ ካላገኘች በስተቀር ኢራን ዩራኒየምን ከፍ ባለ ደረጃ ማዳበር ትጀምራለች ሲሉ የኢራን ፕሬዚደንት ሐሰን ሩሃኒ ዛሬ ተናግረዋል። ሀያላን ሀገሮች ከኢራን ጋር ስምምነት ያደረጉት ኢራን ኒውክሌር መሳሪያ ለመስራት እየሞከረች ነው የሚለውን ስጋት ለማርገብ ነበር። ስምምነቱ ኢራን ዩራኒየም ከ3.67 ከመቶ በላይ እንዳታዳብር ያግዳል። ልታከማች የምትችለውም 300 ኪሎ ግራም ብቻ እንደሚሆን ስምምነቱ ያዛል። ሩሃኒ አያይዘውም ኢራን ከእሁድ አንስታ ከ3.67 ከመቶውን ገደብ አልፋ የፈለግነውን ያህል መጠን ለማዳበር ተዘጋጅተን ነበር ብለዋል። የአራክ የከባድ ውሃ አንቀሳቃሽ ውጥን መገንባቱን ለመቀጠልም ቃል ገብተዋል። ኢራን እንደ አውሮፓ አቆጣጠር በ2015 ዓ.ም ከሀያላን ሀገሮች ጋር ስምምነት በፈረመችበት ወቅት ውጥኑን ለመዝጋት ተስማምታ ነበር። ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ ወጥታ በኢራን ላይ በርካታ ሌሎች ማዕቀቦችን በመጣሏ ኢራን የአውሮፓውን እርዳታ ለማግኘት ስትሞክር ቆይታለች። ዩናይትድ ስቴትስ የጣለችባት ማዕቀብ ቁልፍ የሆነውን የነዳጅ ዘይት ዘርፉንም ያካትታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትስ የአገር ውስጥ ደህንነት ሚኒስቴር ዋና ተቆጣጣሪ ቴክሳስ ክፍለ ግዛት ከሚገኘው የፍልሰተኞች ማቆያ ስፍራ አስከፊ አያያዝ መኖሩን፣ በአንድ ቦታ ላይ ከተያዙት ሰዎች ብዛት የተነሳም ተፋፍገው እንደሚገኙ አመለከተ። በታጠረ ቦታ ባዶ የሲሚንቶ ወለል ላይ ተኝተው ወንዶች መቆም ብቻ በሚችሉበት ክፍል ውስጥ ተፋፍገው ፎቶግራፍ የሚያነሱትን ሰዎች ትኩረት ለመሳብ በሚመስል መልኩ አፋቸውን በጭንብል የሸፈኑ ወንዶችና ሴቶች ምስል ትናንት ማክሰኞ በወጣው ዘገባ ሰፍሯል። አንድ ፎቶግራፍ 40 ሰዎችን በሚይዝ ክፍል ውስጥ 80 ወንዶች ታጭቀውበት ያሳያል። ከእነሱም አንዱ እርዱን የሚል ቃል የተጻፈበትን ካርቶን መስኮት ላይ አስጠግቶ ያሳይቷል። አንዳንድ ፍልሰተኞች መጸዳጃ ቦታዎቹ ሲሰሩ ወደ ውጪ ወጥተው ለመተንፈስ እድል ለማግኘት ሲሉ መጸዳጃ ቦታዎቹን በእግር ሹራቦችና በብርድ ልብስ እንደሚጠቀጥቁም ዘገባው ጠቁሟል። የዋና ተቆጣጣሪው ዘገባ አያይዞም ንጽህናቸውን ለመጠበቅ የሚችሉበት ሁኔታ የጠበበ በመሆኑ ብዙ ፍልሰተኞች በየጊዜው ይታመማሉ፣ በሚሰጣቸው ምግብ ሳቢያ ድርቀት ይይዛቸዋል ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፓኪስታን ጠቅላይ ሚኒስትር ኢምራን ካንን በያዝነው ወር ያስተናግዳሉ። ሁለቱ መሪዎች ለመጀመሪያ ጊዜ ተገናኝተው ይነጋገራሉ ማለት ነው። የትራምፕ አስተዳደር ስለ ዕለቱ ባያስታውቅም ካን በዋሽንግተን የሚያካሂዱት የአምስት ቀናት ጉብኝት እንደ አውሮፓ አቆጣጠር ሐምሌ 20 ቀን እንደሚጀምር ታውቋል። ሁለቱም ወገኖች የዋይት ሀውሱን ጉብኝት እቅዶችን በማጠናቀቅ ሂደት ላይ መሆናቸውን ስማቸው እንዲጠቀስ ያልፈለጉ የፓኪስታን ባለሥልጣን ለአሜሪካ ድምፅ ተናግረዋል። የሁለቱም ሀገሮች ግንኙነት ውጥረት ውስጥ ገብቶ የነበረው ፓኪስታን ከዩናይትድ ስቴትስ በቢሊዮኖች ዶላር የሚገመት ገንዘብ እርዳታ እያገኘች ሳለ ታሊባንና ሌሎች አፍጋኒስታን ውስጥ በዩናይትድ ስቴትስ በሚመሩ የውጭ ሀገራት ወታደሮች ላይ እንዲሁም በተቀናቃኟ ህንድ ላይ ጉዳት የሚያደርሱ አማጽያንን ታስጠጋለች በሚል ክስ ምክንያት ነው። ኢስላማባድ ክሱን አስተባብላለች።
በመጨረሻም የህንዷ የተቃዋሚ መሪ ራሁል ጋንዲ ፓርቲያቸው በሁለት ተከታታይ ጠቅላላ ምርጫዎች ላይ የቀኝ ክንፍ የሂንዱ ብሔርተኛ ጠቅላይ ሚኒስትር ናሬንድራ ሞዲ በመሸነፉ ከስልጣን ተሰናብተዋል። ጋንዲ ለሁለት ዓመት ያህል የህንድ ብሔራዊ ኮንግረስ ፕሬዚዳንት የነበሩ ሲሆን ለህንድ ጠቅላይ ሚኒስትርነት ለመመረጥም አራተኛው የጋንዲ ቤተሰብ አባል ለመሆን ሲሞክሩ ቆይተዋል። ጋንዲ ዛሬ በትዊተር ባስተላለፉት መልእክት ከስልጣን የወረድኩት ተጠያቂነትን ለፓርቲያችን የወደፊት እድገት ወሳኝ በመሆኑ ነው ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
በተለይም መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደ ኋላ ትቶ ከዚህ ቀደም የምናየውን አይነት የጨቋኝ አሰራርን፣ የዜጎችን መብት የመክፈፍ አቅጣጫን እንዳይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው።
የአምነስቲ ኢንተርናሽናል የአፍሪካ ፕሮግራሞች ዲሬክተር አቶ ነጻነት ደምሴ ናቸው። የኢትዮጵያ የሕዝብ ተወካዮች ምክር ቤት በትላንትናው ዕለት የረዥም ጊዜ የሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ መሾሙን አስመልክቶ ከሰጡት አስተያየት የተወሰደ ነው። አድማጮች፣ አሁን ቆየት ብሎ ነው የሚቀርበው። በቀጥታ ወደ ዕለቱ አብይ ርዕስ።
በኦሮሚያ ከሺህ በላይ አባሎቻችን ታስረውብናል ሲሉ ኦነግና ኦፌኮ ከሰሱ። የክልል አቃቤ ሕግ ግን የተፈጸሙት እስራቶች ከፖለቲካ ጋር ግንኙነት የላቸውም ይላል። ሙክታር ጀማል ሁለቱን ወገኖች አነጋግሮ ተከታዩን አድርሶናል።
አባላቶቻቸውና ደጋፊዎቻቸው አለምንም ምክንያትና ጥፋት እየታሰሩባቸው መሆናቸውን የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ለአሜሪካ ድምፅ ገልጸዋል። ድርጅቶቹ እንደሚናገሩት ሰዎቹ የሚታሰሩት በአፈሳና ፍርድ ቤት የማይቀርቡ የት እንዳሉ ቤተሰብ የማያውቃቸው መሆኑንም ነው የሚናገሩት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ እንደሚገልጹት በተለያዩ የኦሮሚያ ክልል ዞኖች ጽፈት ቤቶቻቸው ተዘግተዋል። የጽፈት ቤቶቻቸው ኃላፊዎች ደግሞ በገፍ ታስረዋል።
ጎና ወለጋ አርፋሊራ ናማቴባ ፍርቱ ሴናማ ጅራ
ከአራቱም የወለጋ ዞኖች ወደ 400 የሚሆኑ ሰዎች ናቸው የታሰሩት። ከነዚህ ውስጥ 300 ገደማው አባላቶቻችን ናቸው። 100 የሚሆኑ ደግሞ ደጋፊዎቻችን ከሰሜን ሸዋ፣ ከምዕራብ ሸዋ፣ ከባሌና አርሲ፣ ከሐረርጌ፣ ቦረናና ጉጂ ከተለያዩ አካባቢዎች እንዲሁ አባላቶቻችንና ደጋፊዎቻችን በገፍ እየተወሰዱ እየታሰሩ ነው ያሉት። በዚህኛው ዙር ብቻ እስካሁን በደረሰን አሃዝ 1704 ሰዎች በቁጥጥር ስር ውለዋል። ከዚህ ውስጥ አባላቶቻችን 844 ናቸው። ከደጋፊዎቻችንና ከህዝብ የታሰረው ደግሞ 860 ገደማ ናቸው። ይህ ቅሬታ በተመሳሳይ ከኦሮሞ ፌዴራላዊ ኮንግረስ ጽህፈት ቤትም ይሰማል። የጽህፈት ቤቱ ኃላፊ አቶ ጥሩነ ገምታ እንደሚገልጹት አባላቶቻቸውና መሪዎቻቸው ለረጅም ጊዜ ማስፈራራት እየደረሰባቸውና አልፎም አለምንም ምክንያት እየታሰሩ መሆኑን፣ እየታሰሩ ያሉት ደግሞ በፖለቲካ እንቅስቃሴና የኦፌኮ አባል በመሆናቸው ብቻ ነው ሲሉም ነው የሚከሱት። በአሁን ጊዜ ከአባላቶቻችን 15 ሰዎች ታስረዋል። ከነዚህ ውስጥ ከፍተኛ የማዕከላዊ ኮሚቴ አባላቶችም ይገኙበታል። እንደነ ጃተኒ ምትኩ አይነት፣ እንደነ አቶ ፍቃዱ አያናና ሌሎችንም መግለጽ ይቻላል። እነዚህ 15ቱ በአጠቃላይ አንድም ለፍርድ ቤት የቀረበ የለም።
ኩረሻናኒ ለምንቶኩ መናሙርት ትዲያቲ እንጅሩ
ከተለያዩ የኦሮሚያ ዞኖች የነበረው የእስር ሁኔታን በተመለከተ የአሜሪካ ድምፅ ከዚህ ቀደም ሲዘገብ መቆየቱ ይታወሳል። ጉዳዩን አስመልክቶ ከአሜሪካ ድምፅ ጥያቄ የቀረበላቸው የኦሮሚያ ብሔራዊ ክልላዊ መንግሥት ጠቅላይ አቃቤ ሕግ አቶ ተሾመ ግርማ በቁጥጥር ስር የዋሉ ሰዎች ስለመኖራቸው አስታውቋል። ይህም በደረቅ ወንጀል የተጠረጠሩ ጉዳያቸው ተጣርቶ ለፍርድ ቤት እንደሚቀርብና በቀላል ወንጀል የተጠረጠሩት ደግሞ ከአንድ እስከ ሁለት ወር ስልጠና ተሰጥቷቸው ወደ ቤተሰቦቻቸው እንደሚመለሱ እየተሰራ መሆኑን ነው የሚናገሩት አቶ ተሾመ ግርማ። በቁጥጥር ስር የዋሉ ሰዎችን የስልጠና ሂደት በተመለከተ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ አካሄዱ ትክክል አይደለም ይላሉ። ስልጠና የሚባለውም ነገር የአንደኛውን አሳሰብ ፖለቲካ በመሰረዝ ሌላውን የማስረጽ ስራ መያዙንም ነው የሚናገሩት። አቶ ተሾመ ግን ከዚህ ጋር አይስማሙም።
ነም ይደጎጎሩ ደንዳ ቤቴ ሲያቶኮ ደረቶኮ ትሪጎጎሩ
ሰው ሊሳሳት ይችላል። በተወሰነ ጊዜ ተሳስቶ የሆነ ችግር ውስጥም ሊገባ ይችላል። ይህንን ሰው በአንዴ አንስተ በተሳሳተ ቁጥር ወደ እስር ቤት ካጎርከው ጥሩ አይመጣም። እኛ እነዚህ ሰዎች ላይ ምስክር መረጃ አጥተን አይደለም ይህንን የምናደርገው። ነገር ግን እነሱን ፍርድ ቤት አቅርቦ ከማስቀጣት ይልቅ ለአንድ ወርም ይሁን ለሁለት ወር አሰልጠነናቸው ወደ ቤተሰቦቻቸው ብንመልሳቸው ለነሱም ጥሩ ነው፣ ለመንግስትም ለሀገርም ጥሩ ነው።
ገባን ጎኔ ማቲ ሳንቶዴ ቢዝነስ ኢሳን ፊስ ጋሪዳ ሞቱም ማራ ፊስ ጋሪዳ ቢያ ፊስ ጋሪዳ።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አሁንም በዛው ኦሮሚያ ላይ እንቆያለን። በኦሮሚያ ክልል ምዕራብ ጉጂ ዞን ዜጎችን በማፈናቀልና በሰብአዊ ወንጀል የተጠረጠሩ ከ260 በላይ ሰዎችን ማሰሩን የዞን አስተዳደር አስታወቀ። 89 ወንጀለኞች የፍርድ ውሳኔ ተፈጽሞባቸው ነው የተባለው። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳደር አሰርኩ ያላቸው ከ260 በላይ ግለሰቦች ባለፉት 2 ዓመታት የጌዲዮ ብሔር የቡርጅና የኮሬ ተወላጆችን ከዞኑ አፈናቅሏል፣ ኢሰብአዊ ወንጀልም ፈጽመውባቸዋል ብሎ የጠረጠራቸውን ነው። 222 ተጠርጣሪዎች በመጀመሪያው ዙር የታሰሩ ሲሆን 40 የሚሆኑ ግለሰቦች ደግሞ በዚህ ሳምንት እስከ ትላንትናው ቀን ድረስ የተያዙ ናቸው ብሏል የዞኑ ዋና አስተዳዳሪ አቶ አበራቡ ነው። 89 ወንጀለኞችም የተፈረደባቸው መሆኑን አስተዳዳሪው አስታውቋል። ይሁን እንጂ ዝርዝር የፍርድ ሁኔታ አልተገለጸም።
የህግ በላይነት ከማስከበር አኳያ ስንሰራ ነበር። መርማሪ ቡድን ፖሊስን በማደራጀት በርካታ ተጠርጣሪዎች ተይዞ ወደ 89 የተፈረደባቸው አሉ። ሌሎች በቀጠሮ ላይ ናቸው። ሌሎች ደግሞ ኢንቨስቲጌሽን እየተካሄደባቸው ነው። ቦታቸው አልተለዩ አሉ። አድራሻቸውን ያላገኘናቸው አሉ። እነርሱም ደግሞ ተፈልጎ ለህግ ቀርቧል። አንድም በዚህ ውስጥ የተሳተፈ ተጠርጣሪ አንድም አይቀርም። የህግ በላይነት ከማስከበር የመጀመሪያ ትኩረታችን ስለሆነ አንድ ሳይቀር ለህግ እናቀርባለን።
ከዚህ ጋር በተያያዘ አቶ አበራ ቡኖ እንዳሉት የዞኑ መንግስት የህግ የበላይነትን ለማስከበር ከሚያደርገው ከፍተኛ ጥረት በተጨማሪ ዜጎችን መልሶ የማቋቋም ስራ በተቀናጀ ሁኔታ እየተከናወነ መሆኑን ለቪኦኤ በስልክ ገልጸዋል። ይሁን እንጂ መልሶ በማቋቋም ሂደት ውስጥ አንዳንድ ውስንነቶችና የግብርና አቅርቦት ችግር እንደገጠማቸውም አልሸሸጉም። ይህንን ለማስተካከልም የተቀናጀ ተግባር መጀመሩም ተናግሯል።
በመሆኑ አጠቃላይ አሁን በጉጂ በኩልም በገዶ በኩልም የተፈናቀሉ 100% ወደ ቀዬው ገብቶ አሁን በመልሶ ማቋቋም ስራ ላይ ነው ተጠምደናል ነው። በጉጂ በኩልም አማሮ ኮሬ በኩልም ግጭት ነበረ። ከዚህ በፊት መንገድ ሁሉ ተዘጋግቶ ነበር። ሰላም አውርደን ህዝቡ አንድ ላይ መጥቶ አሁን ገበያዬ ተግባያየ መንገድም ትራንስፖርት ተከፍቶ ወደ ኖርማላይዜሽን እየተመለሰ ያለበት
ሰዎቹ ወደ እርሻቸው ወደ ስራቸው እንዲገቡ አንዳንድ ውስንነቶች አሉ ተብሎ ይነሳሉ እና እነሱን እስከ ማስተካከል አኳያ ምን ያህል ርቀት እየሄዳችሁ ነው አቶ አበራ?
አሁን አጠቃላይ ወደ ሰዎች ወደ ቀያቸው ከገቡ በኋላ አንዳንድ ውስንነቶች ነበሩ። በተለይ ከመኖሪያ ቤትም ጋር ተያይዞ፣ ከእርሻ መሳሪያ ጋርም ተያይዞ፣ ከቤት ቁሳቁሶችም ጋር ተያይዞ፣ ከዘሬም ጋር ተያይዞ ችግሮች ነበሩ። ይህንን ከመፍታት አኳያ አመክትል እያገዘን ነው። ለጊዜው ጊዜያዊ ቤቶችን ህብረተሰቡ በአሳተፈ መንገድ ጊዜያዊ ቤቶች ተሰርቷል። ግን ቋሚ ቤት ከመስራት አኳያ መንግስትን
ቀደም ብለው በቡርጂ አካባቢና አማሮ አካባቢ ያለውን ነገር አንስተውልኝ ነበረ። እውነት ነው እርቅ ወርዶ ሁለቱ ህዝቦች መገባየትም አብሮ መዋልም ጀምሯል ብሎኛል እና ነገር ግን ከእርቁ በኋላ አንዳንድ ትንኩሳዎች ነበሩ በሁሉም በኩል። እሱንስ የማጽዳት ስራ ከምን ደረሰ አቶ አበራ?
በአማሮ በኩል የተወሰደ ክፍት ነበር። ያ ሙሉ በሙሉ ክመለት ተደረገ። በቡርጂ በኩል መጠሰ ትንኩሳ ነበረ። ሰው ላይ ትንኩሳ የማድረግ ነበር። እሱን ሙሉ በሙሉ ወደ ህግ ከማቅረብ አኳያ እንቅስቃሴ ተጀምሮ የማረጋገጡ ስራ እየሰራን ነው። ነገር ግን አጠቃላይ ሲታይ አንጻራዊ ሰላም ያለበትና ሁሉም ተገናኝቶ አንድ ላይ እየተገባየ ያለበት ሁኔታ ነው። ዛሬ
ከተናውን ከታጠቀ ኃይል የማጽዳቱ ስራ ተጠናክሮ መቀጠሉን ተናግሮ አልፎ አልፎ ትንኮሳዎች መኖራቸውን ነገር ግን የማይዘልቁ ከንቱ ድካም መሆናቸውን ገልጸዋል። ከምዕራብና ከምስራቅ ጉጂ ዞን ግማሽ ሚሊዮን የሚሆን የገዲዮ ብሔር አባላት፣ ከ23000 በላይ የሚሆኑ የኮሬና 4000 የሚደርሱ የቡርጂ ብሔረሰብ ተወላጆች ባለፉት 2-3 ዓመታት መፈናቀላቸው የሚታወስ ሲሆን መንግስት አደረኩ በሚለው ከፍተኛ ርብርብ የገዲዮ ተፈናቃዮች ሙሉ በሙሉ ወደ ቀያቸው መመለሱን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን ለዘገባው። ተከታዩ ወደ ሊቢያ ይወስደናል። ከሊቢያ ዋና ከተማ ወጣ ብሎ በሚገኝ ታጃውራ በተባለ ከተለያዩ አገሮች ፈልሶ የመጡ ስደተኞች ከታሰቡበት ስፍራ በተፈጸመ የአየር ድብደባ 40 ሰዎች ሲገደሉ ቁጥራቸው 80 የሚደርሱ ሌሎች ደግሞ የመቁሰል አደጋ እንደደረሰባቸው የዓይን እማኞች ገለጡ። የተባበሩት መንግስታት ድርጅት ድርጊቱን በእጅጉ አውግዞታል። ጥቃቱ በደረሰበት እስር ቤት የሚገኙ ኤርትራውያን ስለ ተፈጸመው የአየር ድብደባና ስለ ደረሰው አደጋ ለአሜሪካ ድምፅ ሲናገሩ በጥቃቱ ሕይወታቸውን ካጡት መካከል ኢትዮጵያውያንና ኤርትራውያን እንደሌሉበት ጠቁመዋል። ባልደረባችን ሄዘር መርዶክና ዊንታ ኪዳኔ ያጠናቀሩትን ዘገባ ኤደን ገረመው ይዛ ቀርባለች።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ይህንን ከ130 በላይ የሚሆኑ ስደተኞች የተጎዱበትን ጥቃት አውግዘዋል። አያይዘውም በመጀመሪያ ስደተኞችና ፍልሰተኞች ሊታሰሩ አይገባም፣ ጥቃቱ ከተፈጸመ በኋላም ሰላማዊ ዜጎችና ስደተኞች ላይ ያነጣጠረ መሆን የለበትም ብለዋል። አክለውም በሜዲትራኒያን ባህር በኩል ወደ አውሮፓ ለመግባት ሞክረው ከአደጋ እንዲተርፉ የተደረጉት ፍልሰተኞች ወደ ሊቢያ እንዲመለሱ ሊገደዱ አይገባም ብለዋል። ምክንያቱም ሊቢያ ለደህንነታቸው አስተማማኝ ሀገር አይደለችምና። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኘው ታጃራ በተባለው ጥቃቱ በደረሰበት ቦታ የሚገኝና ከጥቃቱ የተረፈው ዛይድ የተባለ ኤርትራዊ ስለ ሁኔታው ለአሜሪካ ድምጽ ሲናገር
አብዚ ቦታ ከባቢ ሐሙስን ይዝነውና አፍሪት አንገራት ኢና እጅንሕና ኤርትራውያን፣ ሱዳናውያን፣ ሶማል፣ ኢትዮጵያ ዘለና
በማቆያው ውስጥ 500 ሰዎች ነበሩ። ሁለት አዳራሾች አሉ። የመጀመሪያው ውስጥ ኢትዮጵያውያን፣ ኤርትራውያንና ሱዳናውያን አለን። በሁለተኛው ደግሞ የምዕራብ አፍሪካ ዜጎች እና የባንግላዴሽ ስደተኞች አሉ። ትናንት ማታ 11 ተኩል ላይ አጠገባችን ያለ ጋራጅ ተመታ። ቀጥሎ ሁለተኛው አዳራሽ ተመታ። በዚህ አዳራሽ ውስጥ 140 የሚሆኑ ሰዎች ነበሩ። አሁን አዳራሹ ሙሉ በሙሉ ወድሟል። የዳኑት በጣም ጥቂት ሰዎች ናቸው። እኛ ከነበርንበት አዳራሽ ከ10 በላይ የሚሆኑ ሰዎች ቀላል ጉዳት ደርሶባቸዋል።
ትላንት ማታ በተፈጸሙት ሁለት የአየር ድብደባዎች ሕይወታቸው ካለፈው 40 ሰዎች በተጨማሪ 80 ሰዎች መቁሰላቸውን የሊቢያ የጤና ጥበቃ ባለስልጣኖች ተናግረዋል። ዛይድም ይህንኑ ያረጋግጣል።
እዚህ ደብዳቤ መጀመሪያ
ከተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR እና ከዓለም አቀፍ የፍልሰት ድርጅት IOM መጥተው ነበር። አነጋግረውን ሄደዋል። እስካሁን ግን ምንም የተደረገልን ነገር የለም። ይሄ ደግሞ የመጀመሪያው ጥቃት አይደለም። በአካባቢያችን በተደጋጋሚ ሲያጋጥም የቆየ ነው። ከዚህ ቦታ እንድንለቅም ተወስኖ ነበር፣ ግን ይኸው እስካሁን እዚሁ ነን።
ባህሊ ሀፍታር የሚመራውና ዓለም አቀፍ እውቅና የተሰጠውን የሊቢያ መንግስት ለመገልበጥ የሚሰራው የሊቢያ ብሔራዊ ወታደር ለወራት በትሪፖሊ ከተማ ላይ ከባባድ ግጭቶችን ሲያካሄድ ቆይቷል። ለጥቃቱም በተባበሩት መንግስታት የሚደገፈው መንግስት የሊቢያ ብሔራዊ ወታደርን ተጠያቂ ቢያደርግም የሊቢያ ብሔራዊ ወታደር በበኩሉ ደግሞ የመንግስት ደጋፊ የሆኑ ታጣቂ ሚሊሻዎች ያደረጉት ነው ብሏል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ሁሉም አካላት የሰላማዊ ዜጎችና በማቆያ ውስጥ ያሉ ስደተኞችን ደህንነት መጠበቅ እንዳለባቸው አሳስበዋል። ማክሰኞ ዕለት የነበረው ጥቃትም በገለልተኛ ወገን ምርመራ ሊደረግበት ይገባል ብለዋል። የተባበሩት መንግስታት ባወጣው መግለጫ ሊቢያ ከተለያዩ የአፍሪካ ሀገራት ድህነትና ጥቃትን ሸሽተው ለመጡ ስደተኞች ዋና መሸጋገሪያ ነች፣ ይሁንና ብዙዎች ያሰቡበት ሳይደርሱ ወደ ሊቢያ ተመልሰው በማቆያ ማዕከላት ውስጥ ኢሰብአዊ በሆነ ሁኔታ ይኖራሉ ብሏል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ማክሰኞ ዕለት ጥቃቱ የተፈጸመበት ቦታ ላይ የሚኖሩ ስደተኞች ተለዋጭ ቦታ እንዲሰጣቸው አሳስቦ ነበር።
Thank you.
ዘገባዎቹን ወደ አማርኛ መልሳ ያቀረበችልንን ኤደን ገረመውን እናመሰግናለን። ሄዘር መርዶክና ዊንታ ኪዳኔንም እንዲሁ ለዋናው ዘገባቸው አመሰግናለሁ። አድማጮች፣ ኤደንን ላስተዋውቅ። ኤደን በቅርቡ የተቀላቀለችን ባልደረባችን ናት። በዋናው የሶስት ሰዓቱ ስርጭታችን የዛሬው ዘገባዋ የመጀመሪያዋ ቢሆንም ዘወትር ምሽት ሁለት ሰዓት ላይ በሚሰማው የጋቢና ፕሮግራም ካለፉት ጥቂት ሳምንታት አንስቶ ስታቀርብ ቆይታለች። በየዕለቱ ከምትሰሟቸው ድምጾች ውስጥ አንዷ ትሆናለች። እንግዲህ ኤደን እንኳን ደህና መጣሽ። አድማጮች፣ አሁን ወደ ርዕሰ ወሬዎቹ እንሂድ እያለኝ ነው ንጉሱ።
ከሊቢያ መዲና ወጣ ብሎ በሚገኘው ፍልሰተኞች የታሰሩበት ቦታ ላይ የተፈጸሙት የአየር ድብደባዎች ቢያንስ የ40 ሰዎችን ሕይወት በማጥፋታቸው በጦርነት ወንጀል ደረጃ ሊታይ እንደሚችል የተባበሩት መንግስታት ድርጅት የሊቢያ ልዑክ አስገንዝበዋል። የአየር ድብደባዎቹ በሁኔታዎች ተገደው የተጠለሉትን ንጹሐን ሰዎችን የገደሉ በመሆናቸው የጦርነት ወንጀል ሊሆኑ እንደሚችሉ ግልጽ ነው ሲሉ አሳም ሰላሜ ዛሬ ባወጡት መግለጫ ተናግረዋል። የሱዳን የተቃውሞ እንቅስቃሴ መሪዎች አዲሱ ገዢ አካል ማን እንደሚሆን ለመወሰን አሁን ስልጣን ላይ ካሉት ወታደራዊ ጀኔራሎች ጋር ለመነጋገር ተስማምተዋል። የነጻነትና የለውጥ ውህደት የኢትዮጵያው ሸምጋይ ባደረጉት ጥረት መሰረት መስማማታቸውን የውህደቱ ቃል አቀባይ ማዳኒ አባስ ማዳኒ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። የኬንያ ፖሊስ ህገ ወጥ ግድያዎችን እንደሚፈጽም ሂማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት አስታወቀ።
አዳነችን ለዋና ዋናው ዜና አመሰግናለሁ። አድማጮች፣ አሁን በቀጥታ ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ወደ አትላንታ። መሰንበቻውን ኢትዮጵያውያን ከተሰባሰቡበት ቀይን ዘልቃለን። የሰሜን አሜሪካው የኢትዮጵያውያን ስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል እየተካሄደ ከሚገኝባት ቀደም ብዬ ከጠቆምኳት አትላንታ ስነ ስርዓቱን በመከታተል ላይ የሚገኘው ባልደረባችን አዲሱ አበበ ለምሽቱም በቀጠሮ ተመልሷል። በስልክ አግኝተነዋል። ሄሎ እያለ ነው። ሄሎ አዲሱ።
አሉላ ድምጻችሁ ራቀብኝ። ሰላም አሉላ፣ እንደምናመሻ። አድማጮችም እንደምናመሻችሁ።
እንደምን ዋልክ? ለእኔና ለአንተ እንደምናመሻችሁ። ለአድማጮች እንዴት ነው? ከትላንትናው ምሽት ዝግጅታችን በኋላ አትላንታ እንዴት ይዛሃለች? ምን አዲስ ቀዳሚ ዘገባዎች አሉ?
ዛሬ አራተኛ ቀኑን ይዟል ዝግጅቱ። ከኳሱ ሌላ ኳሱን ተከትለው በየቦታው የሚዘዋወሩ ዝግጅቶች አሉ። ከእነዚህም አንዱ ምናልባት በዛሬው ቀን
አድማጮች ስልኩ መስመር አልቀናንም። የአትላንታ ስልክ መስመር አይመስልም። ሌላ ጊዜ ሌሎች አካባቢዎች ራቅ ያሉ አካባቢዎች እንደሚገጥመን ሆኗል። ለሁሉም አዲሱን ቆየት ብለን እናመጣለን። ታዲያ አዲሱን በቀጠሮ ብናቆየውም አሁንም ወደ አዲሱ ፕሮግራም ነው የምናመራው። ቀድሞ የተቀረጸ ነው። ኢትዮጵያውያን በአሜሪካ አልገብቻለሁ። አዲሱን መልሰን እናመጣለን። ታዲያ የሚቀድመው ኢትዮጵያውያን በአሜሪካ ሊሆን ነው። ኢትዮጵያውያን በአሜሪካ ቀደም ብዬ ያስተዋወቅኩበት ሰሞኑን ኢትዮጵያውያን የተሰባሰቡባት አትላንታ ከተማ ውስጥ ነው የተቀናበረው። ስነ ስርዓቱን በመከታተል ላይ የሚገኘው ባልደረባችን አዲሱ አበበ በስልኩም ቢጠፋ ቀደም ብሎ በሰራው ዝግጅት ከሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ፕሬዚዳንት ጋር ቆይታ አድርጓል።
አቶ አብይ ኑሩልኝ፣ የሰሜን አሜሪካ ኢትዮጵያውያን የስፖርትና የባህል ፌዴሬሽን ፕሬዚዳንት፣ በቅድሚያ እንኳን ለ36ኛው ዓመት በዓል አደረሰህ። የዘንድሮውን በአል የዘንድሮውን ዝግጅት እንዴት ታየዋለህ? ገና ግማሽ መንገድ ነው የተሄደው። እርግጥ አቶ አዲሱና መላው የቪኦኤ አድማጮች እንኳን አብሮ አደረሰን ለ36ኛው አመት። አመሰግናለሁ ወደ ስቱዲዮ ስለተጋበዝኩኝ። የዚህ አመት ዝግጅት በጣም ደስ በሚል ሁኔታ ነበር የተከፈተው። በአንጋፋነታችን በብዙ ሰዎች ተከበን 32ቱም ቲሙ በደንብ ተደራጅተው መጥተው በደመቀ ሁኔታ አሳልፈናል። ከመንግስትም ከዚህ ከከተማው ተወካዮችም የክብር እንግዶች የጠራ ናቸው ተገኝተው ደመቅ ብሎ ነው የተከፈተው። በዛው ደግሞ እንዳየኸው በአትላንታ ዙሪያ ያለ የአንደኛ ደረጃ ተማሪዎች ማርቺንግ ባንድ ለወራት ሲያጠኑ የነበረውን የቴዲ አፍሮ ሙዚቃ እያሰሙ ነው የተከፈተ የነበረው። እንደዚሁም ደግሞ በተጨማሪ ከዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አምባሳደር ፍጹም አረጋ ባሉበት ተከፈተ። እሳቸውም ንግግር አድርገው ነበር። በዚህ መልኩ ነው የመክፈቻ ስነ ስርዓት የተደረገው። በጣም ደስ ሲል ነበረ።
የአምባሳደሩ ጉዳይ ብታነሳ በፌዴሬሽኑ የ36 ዓመት ታሪክ አንድ በአሜሪካ ተቀማጭ የሆነ የኢትዮጵያ አምባሳደር በበዓሉ ላይ ሲገኝ የመጀመሪያ ነው እና በእውነቱ በጣም ትልቅ ድምቀት ሰጥቷል ብዬ አስባለሁ። መጀመሪያ እንደውም በኢንፎርሜሽን ደረጃ የሰማነው ጠቅላይ ሚኒስትር አብይ ይመጣሉ ነበረ። ከዛም እሳቸው ሳይሆን ቀርቶ ምክትል ጠቅላይ ሚኒስትሩም ታቅዶ ነበረ። እሳቸውም በተለያየ ምክንያት ወደ ሀገር ቤት መመለስ ስለነበረባቸው አሜሪካ መጥተው በማግስቱ ተመለሱ ይባላል እና አምባሳደር ፍጹም ላይ ነገሩ የቆመው በዚህ ይመስለኛል እና እውነት ነው። አሁን ይሄ እስካሁን ያልኩት ሂደት
አቶ አዲሱ ትክክል ነው። ይሄ የዘረዘርካቸው ነጥቦች በሙሉ ትክክል ናቸው። እኛም ስንዘጋጅ የነበረው ከአቶ ደመቀ መኮንን በተጨማሪ እንደዚሁ 3 ወይም 4 የሚሆኑ ከሌላው ክፍለ ሀገር ተወክለው የመጡ ሰዎች ጋር እንደሚጎበኙን እና የቅዳሜው ስብሰባችንም ላይ እንደሚገኙ የመክፈቻ ንግግር ለማድረግም እንደተዘጋጁ ይሄ ሁሉ ትክክል ነው። የመክፈቻው ቀን በነበረበት እሁድ ጠዋት እዚህ አንድ የአፍሪካን አሜሪካን ቸርች ዳውንታውን ያለ እዛ ሄደን በማርቲን ሉተር ኪንግ ሴንተር ከአምባሳደር ፍጹም አረጋ ጋር በኢኤስኤፍኤንኤ እና በኢትዮጵያ ስም የአበባ ማስቀመጥ መስራት አድርገን ነበር እና ልክ ነው ያልካቸው ነጥቦች በሙሉ በዛ ነበር ስንዘጋጅ የነበረው። በአጋጣሚ ግን በደረሰው ችግር የምንጠብቃቸው የነበሩ ከፍተኛ የመንግስት ባለስልጣናት ሊገኙ አልቻሉ እና ደብዳቤ ጽፈው አለመገኘታቸውን ገልጸውልን በዚህ ነው የመክፈቻውን ስነስርዓት በአምባሳደር ፍጹም አረጋ ብቻ እያደረግን።
ቀደም ሲል እንደገለጽክልኝ እኔም ሰምቻለሁ ከአምባሳደሩ ጋራ የተወሰኑ የፌዴሬሽኑ የቦርድ አባላት ማርቲን ሉተር ኪንግ መታሰቢያ ሐውልት አበባ ማስቀመጣቸውን። ይህ አይነቱ ነገር ግን አቶ አብይ በፌዴሬሽኑ ቦርድ የጸደቀ ሀሳብ ነው ወይንስ የተወሰኑ የቦርድ አባላት ናቸው? አንዳንድ ነገር ስለምሰማ ነው ይህን ጥያቄ የማነሳልህ እና የማ ውሳኔ ነው ይሄ? ኤስኤፍኤንኤስ ደግሞ ከማርቲን ሉተር ኪንግ አበባ ማስቀመጥ ጋራ እንዴት ነው ያገናኛችሁት?
ይሄ ውሳኔ የተደረገው አንደኛ እንግዲህ በየከተማዎቹ በምንሄድበት ጊዜ በከተማ ውስጥ ካሉ የኢትዮጵያ ኮሚኒቲ እና የኢትዮጵያ የሃይማኖት ወይም ሌሎች ተቋማት ጋር በመተባበር ነው ዝግጅቱን የምናደርገው። በዚህ አመት በአትላንታ የተዋቀረው የአዘጋጅ ኮሚቴ አባላት ይህንን ሀሳብ አምጥተው ለእኛ ለስራ አስኪያጅ ኮሚቴ አባላቶቹ ነገሩን። እኛም ሁኔታው ጥሩ ስለሆነ እና ከዚህ በፊትም በሌሎች ከተሞች የአበባ ማስቀመጥ ስነስርዓት ባይሆንም ሌሎች እንደዚህ በማዘጋጃ ቤት እና በአንዳንድ በከተማ ኦፊሶች እየሄድን የምናደርጋቸው ትውውቆች ስለነበሩ ይህንንም እንደ ጥሩ አጋጣሚ ተቀብለ ነው። ቦታው ለእንደዚህ አይነት ስነስርዓት የሚደረገው ወይ ለአምባሳደሮች፣ ለፕሬዚደንቶች እንደዚሁም ከፍተኛ የመንግስት ተወካዮች ካልሆኑ በስተቀር እንደማይደረግ ነግረውን፣ ግን አምባሳደሩ ስላሉ እና ዝግጅቱም እዚህ ከተማ ውስጥ ስለሚደረግ የሴንተሩ ኃላፊዎች የዛ የማዕከሉ የማርቲን ሉተር ኪንግ ማዕከል ኃላፊዎች ተስማምተውበት ለእናንተ በአበባ ስን ማስቀመጥ ስነስርዓቱን እንፈቅድላቸዋለን ብለው የሰው ቁጥር አስመዝግበው ስማችንን በቅድሚያ ሰጥተን ከከተማውም ከቦርድ አባላትም የተውጣጡ ወደ 25 የሚጠጉ ሰዎች ብቻ ማስተናገድ እንደሚችሉ ተቆጥሮ ይህንን ሁሉ ኦሪንቴሽን ከተሰጠን ማስተካከያ የምንራርማቸው ይህ ደግሞ የምንከተላቸው ህጎች በደንብ በሚገባ ተገልጾልን ነው ወደዛ ሄድ ነው። ዋናው ወደያቸው ለመመለስ ግን ይሄ ነገር የተዋቀረው በአዘጋጅ ኮሚቴ አባላቶች እና ስራ አስኪያጅ ኮሚቴ አባላቶች መካከል በተደረገ ስምምነት
ሰዎች የተመረጡት በዛ ስምምነት መሰረት ነው የምትለኝ?
ትክክል ነው አቶ አዲስ።
አዎ፣ እንደው የተወሰኑ ሰዎች እንደዚሁ በኢሜይል ተመርጠው ነው እንጂ የቦርዱ አባላት በውይይት አድርገውበት አይደለም አበባ ማስቀመጥ ስነ ስርዓት ላይ የተገኙት የቦርድ አባላት የሚል ነገር ስለሰማ ሆኖ መልሱን እንግዲህ በአንተ መልስ ማረም ይቻላል። የክብር እንግዳ ነገር ስላነሳህልኝ ወደዛ ልሄድ። ዘንድሮ የክብር እንግዶች 1-5 ሰዎች ናቸው የተባሉት። 1-3 ከኢትዮጵያም ሊመጡ አልቻሉም፣ ወይም ከኤርትራ ጊላ ግብ ጠባቂው የቀድሞው ኤርትራዊው ሊመጣ አልቻለም። ከኢትዮጵያም አልመጡም 2 ሻሾና አትሌቱ። 2 ሸዋንግዛውና አርቲስት መሐመድ አህመድ ግን ይገኛሉ ተብሎ ነበር በእርግጠኛነት ከቅዳሜ ድረስ የሰማሁት። እሁድ ዕለት ግን ከሸዋንግዛው በስተቀር መሐሙድም አልመጣም። እንደውም መሐሙድ ዋሽንግተን ዲሲ እንደሚገኝ ነገር ግን እናንተ ኮንታክት እንዳላረጋችሁት ነው የሚሰማው። ብዙ ጊዜ እኔ በፕሮግራም እንደምታውቀው አንተም እንደምታደምጠው ፌዴሬሽኑ ይሄ ይሄ አለ ይሄ ይሄ አለ ይላል ያለው ነገርና ቀኑ ሲደርስ ደግሞ በቃላቸው የማይገኝበት ሁኔታ አለ፣ ይሄ መስተካከል አለበት እንላለን። ብዙም ሰው እንዲህ ይላልና ከሸዋንግዛው በስተቀር መሐሙድ እንኳን ሊገኝ አልቻለም እና 5 ሰው ዘርዝራችሁ 1 ሰው ብቻ ሲገኝ ምናልባት እንደው ተአማኒነታችሁን ጥያቄ ውስጥ አያስገባችሁም ወይ?
አዎ፣ አቶ አዲሱ እንደዚህ አይነት ነገሮች እንግዲህ አንዳንድ ጊዜ ይፈጸማሉ። በምክንያቱም እኛ አንድ በየከተማው ነው ይህን ዝግጅት የምናደርገው። በሌላ መልኩ ደግሞ አቶ ጊላ የሚኖሩት ሳንዲያጎ ነው። ለረጅም ጊዜ ነበር ስንነጋገር የነበረው ከእሳቸው ጋር። በአጋጣሚ ግን በግል ምክንያት ሊገኙ አልቻሉም። ይህንንም ነግረውናል። ሌላው አትሌቱ መሐመድ ከድር የሚኖሩት አውሮፓ ውስጥ ነው ያሉት። እሳቸውም እንደዚሁ በስራ ምክንያት እና በግል ጉዳይ ምክንያት ረጅም ጉዞ አድርገው መምጣት እንደማይችሉ ነው የነገሩን። አቶ ኃይለማርያም ሻሾ 2 ጊዜ ወደ አሜሪካን ኤምባሲ ገብተው ብዙም እርዳታ ተደርጎላቸው ቪዛ ስለተከለከሉ በመጨረሻ ሰዓት ላይ እሳቸውም እንደዚሁ ቀሩ። ግን ሸዋንግዛ አጎናፍር እና አርቲስት መሐሙድ አህመድ ይገኛሉ። ልክ ነው ያልከው፣ አርቲስት መሐሙድ አህመድ ዋሽንግተን ዲሲ ነው ያለው እና እሱን ለመቀበል እየተጠባበቅን ነው። ይገኛሉ።
የመክፈቻ ዕለት አልተገኘም ማለት ነው እንግዲህ። ምናልባት ደግሞ ከኢትዮጵያ ቀን ጀምሮ ወይም መዝጊያው ላይ ይገኝ ይሆናል። እንደው ይሄ ነገር ሲያጋጥም ቀደም ብሎ ለሚመጣው ለአድማ ለታዳሚ ህዝብ መግለጽ አስፈላጊ ነው። የዕለት ሁለት እንደ ድንገት ሊነገርም አይገባም። እስካሁንም በግልጽ አልተነገረም እና ለወደፊቱ እንዲታሰብበት ነው እንጂ ችግር ያጋጥማል። እሱማ የኢትዮጵያ ውስጥም ቪዛ ለማግኘት ብዙ ችግር አለበት።
አዲሱ ከፌዴሬሽኑ ፕሬዚዳንት ጋር የያዘው ወግ አልተቋጨም፣ ነገ ይመለስበታል። ታዲያ ከቀድሞ ከተቀረጸው ስርጭት በስልኩ አግኝተነዋልና ወደ ቀጥታው እንመለስ። አዲሱ ስልክህ በእርግጥ አትላንታ መሆንን አልነገረንም፣ ደጋግሞ የተቋረጠ ነው።
አየህ፣ እኔ ብልትነኝ። ይሄ ስልኩ እንዲህ ቢል ሌላ የተቀረጸ ስላዘጋጀው አንተን ጎበዞናል፣ እሱን አስኪደሃል። ለማንኛውም ከአቶ አብይ ጋር እንቀጥላለን እንዳልከው ነገም እንመለሳለን። የተቀረጸው አየር ላይ ሊሄድ ይችላል። ከእኔም ጋር እንገናኛለን ነገ ብዬ አስባለሁ።
በትክክል በቀጥታ የሚቀርበው ዝግጅታችን የአሜሪካ ድምፅ እንደ ወትረው ሁሉ ያለፉትን 36 ዓመታት እንዳደረገው በስፍራው ተገኝቶ የሚዘግበው የሚያቀርበው ዘገባ ነው እና አድማጮች ያን ድምፅ እንዲሰሙ መልሰን እናገኝሃለን። አዲሱ፣ ታዲያ ዛሬ ከመሰናበታችን በፊት በቀሩት 1-2 ደቂቃዎች ትላንት ከአየር ከወረድን በኋላ የነበሩ ሁኔታዎችን ብትነግረን፣ የተለየ የምትለውም ነገር ካለ ጨምረ።
ከአየር ከወረድኩ በኋላ የነበረው ነገር ቅሬታ ነው። ምክንያቱም ሳላውቀው መስመር የተቆረጠ እኔም የፈለግኩትን ነገር አታሰርብኝ ቀራችሁ። ለማንኛውም የውድድሮችን ውጤት ነበር ልናገር የፈለግኩት። በተጨማሪም ደግሞ ኳሶች ተከትለው ስለሚካሄዱ አንዳንድ እንቅስቃሴዎች፣ ለምሳሌ የኢትዮጵያ አየር ኃይል የቀድሞ ሰራተኞች የትልቅ ስብሰባ ያላቸው ነገ፣ እንደዚሁም ደግሞ እዚህ በስፍራው የተገኘው ገጣሚው በእውቀቱ ስዩም ከሱም ጋራ ሌሎች ገጣሚያን አሉ፣ የእነሱም ዝግጅት አለ። በፖለቲካው መስክ ደግሞ እንዲሁ የተለያዩ 2 ድርጅቶች ስብሰባ አላቸው ዛሬ ማታ ይመስለኛል። እነሱ ጋር ብቅ ላለው ከኳስ ሜዳ በኋላ ይህንን ምን እንዳየሁና ማንን እንዳገኘው ለመግለጽ ነው የፈለጉት ነበረ። በተረፈ የስፖርቱን ዜና ትላንት አልጨረስኩም። ትላንት ተጫውተው ውጤት ያስመዘገቡ ሜሪላንድ በሚኒሶታ ጋር ተጫውቶ 2-0 ማሸነፉን፣ ሲያትል ባሮ ደግሞ የቅዱስ ሚካኤልን ቡድን 4-2 ማሸነፉን፣ ኢትዮ ዳላስ በአትላንታ 3-1 መሸነፉን፣ አትላንታ አዘጋጁ አስተናጋጁ አገር ነው። አትላንታ በጣም ጎበዝ ተጫዋቾች፣ ጥሩ ጥሩ የበሰሉ ልጆች አሉበት። ለዋንጫ ለመድረስ ተስፋ ያለው ይመስለኛል። የዋሽንግተን ዲሲ ኢትዮ ስታር የምንባለው ቡድንም እንዲሁ በወጣት የተገነባ ጥሩ ቡድን ነው። እሱም ወደ ዋንጫ የሚጠጋ ይመስላል። ሌሎችም አሉ። በአብዛኛው የኳሱ ውጤት ለዋንጫ የሚደርሱት እነማን እንደሆኑ የሚታወቀው በሩቱ ከዛሬ ጨዋታ ፍጻሜ በኋላ ነው። በተለይ ነገ ይለይለታል። አንድ ይሄ ነው። ሌላው ስለ አርብ የኢትዮጵያ ቀን ነገ አንዳንድ ነገሮች እንወያያለን። እዚህ ኢንተርቪው ላይ ማለት ከአቶ አብይ ጋር ያራኩትም ኢንተርቪው ላይ ለኢትዮጵያ ቀን ምን እንጠብቅ የሚል አለ። እሱንም መልስ ዛሬ ከአቆምኩበት ከጥያቄ መልስ ጀምሮ ስለ ኢትዮጵያ ቀንም ይናገራል።
መልክ አዲሱ የሚቀጠል እንደሚሆን እገምታለሁ። ጥሩ ጥሩ ዘገባዎች መነጽራችን ነህና ያየኸውን ታቀርብልናለህ። ሰዓታችን ግን እንዳለቀ ነው። ሙዚቃው የሚያሳብቀው ንጉሱ እያጫወተው ነው። መልሰን እስክናገኝህ መልካም ጊዜ፣ እግዜር ይስጥልን። ነገ እንገናኛለን። መልሰን
መልካም ነገ እንገናኛለን። የኢትዮጵያ ቀን ምን ምን እንደምኖር ከፕሬዚዳንቱ ገለጻ በተጨማሪ የማገኘውን መረጃ ይዤ እመጣለሁ። የነገ ሰው ይበለን። ደህና ደር አሉላ። አድማጮች ደህና ሁኑልኝ።
ደህና ሁኑልኝ። አድማጮች አሁን ወደ ተከታዩ ዘገባ ነው የምንሻገረው።
የሰብአዊ መብት አያያዝን በተመለከተ በጣም ተስፋ የሚሰጥ ነገር እንዳለ ሁሉ አሳሳቢ ሁኔታም ስላለ መንግስት የጨቋኝ አሰራር አቅጣጫን እንዳይከተል ሁሉም በጋራ መስራት ይኖርበታል ሲሉ አምነስቲ ኢንተርናሽናል የአፍሪካ ፕሮግራም ዳይሬክተር አቶ ነጻነት ደምሴ አሳሰቡ። በትላንትናው ዕለት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው የተሾሙትን ዶክተር ዳንኤል በቀለን ስራና ኃላፊነቶች አስመልክቶ አስተያየት የተጠየቁት አቶ ነጻነት ዳንኤል ከማንም በተሻለ ይህንን ኃላፊነቱን ይወጣል ብዬ አምናለሁ ሲሉ በስራቸው ያላቸውንም እምነት ምክንያት ዘርዝሮ አስረድተዋል። ሁለቱን እንግዶች ያነጋገረችው ጽዮን ግርማ የቃለ ምልልሳቸውን የመጀመሪያ ክፍል በትላንትናው ምሽት አሰምታ ለተከታዩ በቀጠሮ ያሳደረችውን እነሆ አሁን ይቀርባል።
አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቄያቸው ነበር።
እሺ፣ አመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው፣ እናም የትግል ጓዴ ነው። ረጅም ጊዜ አብረን ሰርተናል፣ እንዳልሽውም ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም ለዳንኤልም ለቤተሰቦቻችንም ለሀገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃሊቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግን ያለ ነው። ዳንኤል ያው እንደምታውቂው ለረጅም ጊዜ በሰብአዊ መብት ጉዳዮች ላይ ሲሰራ ሲታገሉ የነበረ ወዳጃችን ነው። ሂውማን ራይትስ ዋች የአፍሪካን ዳይሬክተር ሆኖ ለረጅም ጊዜ አገልግሏል። እኔም እዚህ አምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ሆኜ ስሰራም ለተወሰነ ጊዜም ዳንኤልን ሲኒየር አድቫይዘር እንዲሆን ወደ አምነስቲ አምጥተነው ለረጅም ጊዜም ሲያገለግለን ሲሰራ የነበረ ወዳጃችን ነው። በኢትዮጵያም ያው እንደምታስታውሱት በ97 ጫ ጊዜ ከፍተኛ ሳክሪፋይስ የከፈለ የታገለ ወዳጃችን ነው። ለኢትዮጵያም ሰብአዊ መብት ጉዳይ በእውነቱ ከሆነ በአብዛኛውን የፕሮፌሽናል ህይወቱን ሳክሪፋይስ ያደረገ ጋይ ወዳጃችን ነው እና ደስ ብሎናል ሁላችንም።
ሁለታችሁም የሰው ልጆች መብት መከበርን በተመለከተ ድምጻችሁን ከፍ አድርጋችሁ ስትጮሁ ስታሰሙ የነበራችሁ ናችሁ። በሀገር ውስጥም በዓለም አቀፍም ደረጃ ሰብአዊ መብት ተጥሷል ሲባል በዋናነት በመጀመሪያ መንግስትና የመንግስት የጸጥታ ኃይሎች ይወስዱታል የተባለውን የሰብአዊ መብት ጥሰት ነው የምትቃወሙት። እና አሁን ዶክተር ዳንኤል ከተሾሙበት ቦታ አንጻር ይህንን የሰብአዊ መብት ጥሰትን በማጋለጥ ወደ አደባባይ በማውጣት እና ደግሞ የሰው ልጆች መብት እንዲሻሻል በማድረግ በኩል ሊሰሩ ወይም አስተዋጽኦ ሊያበረክቱ የሚችሉበት ነጻነት ይኖራቸዋል ብለው ያስባሉ?
ምንም ጥያቄ የለኝም። ዳንኤል እንደዚህ አይነት ነጻነት እንደሌለው አሹራንስ ባይሰጠው ኖሮ ይሄን አይነት ሪስፖንሲቢሊቲ አይቀበለው። ዳንኤል ማቀው ያለ ምንም ፍርቻ፣ ያለ ምንም ስጋት፣ ያለ ምንም ተጽዕኖ ሀሳቡን የሚናገር እውነታውን የሚያወጣ የሚታገል ግለሰብ ነው። ፓርላማውም ይሄንን አምኖ መሾሙም ትልቅ ነገር ነው። እናም ያው ዳንኤልን ስራ እሱ የሚያደርገው መቼም ኢትዮጵያ በጣም ፈታኝ ሁኔታ ውስጥ እንዳለ ባለችበት ወቅት ነው። እንደሰማነው እንደምናየውም በተለይ ካለፈው ሳምንት ጀምሮ በተፈጠረው አሳዛኝ ክስተት የተነሳ ብዙ እርምጃዎች በመንግስት እየተወሰዱ ነው ያሉት። አንዳንዶቹ እርምጃዎቹም በእውነቱ ከሆነ ምን ያህል ህግን የተከተሉ ነው፣ ምን ያህል የዜጋዎችን መብት የሚጠብቁ ናቸው የሚለው ብዙ ጥያቄዎች ይነሳሉ፣ መነሳትም አለባቸው። ይሄንን ጉዳዮች አጣርቶ መንግስትን ከጠፋ አግባብ አይደለም። መንግስትም ለህጉ ተገዢ እንዲሆን መጠየቅ የዳንኤል ትልቁ ቻሌንጅ ነው የሚሆነው። እና ዳንኤል ከማንም ሰው በተሻለ ይህንን ኃላፊነት የሚወጣ ግለሰብ ነው ብዬ ነው የማምነው። እናም በቀላሉም የሚያየው ኃላፊነት አይደለም። እናም እርግጠኛ ነኝ መቼም ይህን ድምፅ እንደሚያሰማ ሙሉ በሙሉ እርግጠኛ ነኝ።
የኢትዮጵያ የሰብአዊ መብት ሁኔታ ቅድም ጠቀስ አድርገውት ነበር። አሁን ያለው ጊዜ በጣም ከባድ ጊዜ ነው። መንግስትም እየወሰዳቸው ያላቸውን እርምጃዎች በተመለከተ ጠቅሰውታል። እና እርስዎም እንደ አንድ የሰብአዊ መብት ተሟጋች ባለሙያ አሁን ያለውን ነገር እንዴት ይገመግሙታል? አሁን ያለውን በኢትዮጵያ ያለውን ሁኔታ
ኢትዮጵያ በእውነቱ ከሆነ በጣም ፈታኝ ሁኔታ ውስጥ ነው ያለችው። በአንድ መልኩ ጠቅላይ ሚኒስትር አብይ ስልጣን ከተረከቡ በኋላ የማይታመኑ ያልታሰቡ ለውጦችን እያየን ያለ ነው። ከዚህ ቀደም የዜጎችን መብት ለመክፈፍ መጠቀሚያ የነበሩ ጨቋኝ ህጎች በመሻሻል ላይ ነበሩ ያሉት። ብዙ የመንግስት ተቋማት፣ ፍርድ ቤትን፣ የፍትህ ተቋማት የተመሳሰሉት ሁሉ የለውጥ አቅጣጫ እየያዙ እያስተካከሉ ነው ያሉት። መንግስትም ከዚህ ቀደም ያለ አግባብ የታሰሩ ሰዎችን፣ ዜጎችን ከእስር ቤት ለቋል። ጥሩ አቅጣጫ እየተያዘ እንደነበረ ምንም ጥያቄ የለው። በዛው ልኩ ደግሞ በተለይ ባለፈው ሳምንት እንዳየነው እናም ከዚህ ቀድም በፊትም እንዳየናቸው በመንግስት የሚወሰዱ አንዳንድ እርምጃዎች በእውነቱ ከሆነ የዜጎችን መብት የሚጥሱ አቅጣጫዎች እንዳሉ ምንም ጥያቄ ውስጥ የለውም። እነዚህ ሁኔታዎች ከብዙ አቅጣጫ የሚመነጩ ይመስላሉ። አንድ በዋናነት የጸጥታ ኃይሎች የሚወስዱት እርምጃ፣ ሰዎች ታስረው ፍርድ ቤት የሚቀርቡበት አካሄድ ሙሉ በሙሉ በብዙ አቅጣጫዎች ችግሮች አሉ፣ ምንም ጥያቄ የለውም። እነዛ መስተካከል አለባቸው። ስለዚህ በጣም ተስፋ የሚሰጥ ሁኔታ አቅጣጫ አለ፣ በዛው ልኩ ደግሞ በጣም የሚያሳስብ አቅጣጫ አለ እና በዚህ ፈታኝ ወቅት ላይ በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደኋላ ትቶ ከዚህ ቀደም የምናየውን አይነት የጨቋኝ አሰራርን፣ የዜጎችን መብት የመክፈፍ አቅጣጫን እንዳይይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው። እንደ ዜጎች፣ እንደ ተቋማት ሁላችንም ተረባርበን መንግስት ሲያጠፋ ይህ አግባብነት የለውም፣ የዜጎች መብት ሲገፈፍ ይሄ በፍጹም ተገቢ አይደለም ብለን መናገርም መጮህም አለብን። እናም ያን አሁንም እኛም እያሳሰበን ያለ ነው። እንደ አምነስቲ ኢንተርናሽናልም እንደ ዜጎችም እየጮክን ያለ ነው። ይህንን ነው ለማሳየት ነው። መንግስት ዋናው ኃላፊነቱ የዜጎችን መብት ጠብቆ ሀገር ማስተዳደር ነው። ከዛ ውጪ ምንም አቅጣጫ ሊያሰምር አይችልም። እና መማርም ያለብንም ከዚህ በፊትም እዚህ ደረጃ ያደረሰንም ለረጅም ዓመታት የነበረው የጭቆና የዜጎች መብት መገፈፍ ሁኔታ ነው እና እዛ ሁኔታ ውስጥ ያለን ነው ብዬ የማስበው በእውነቱ ከሆነ ዊር በጣም በጣም አስፈታኝ ሁኔታ ውስጥ ያለ ነው። ያንን የሚያስተካክል አቅጣጫ ከአሁኑ መወሰድ መጀመር አለበት። አለበለዚያ ወደ ነበርንበት ቦታ ልንመለስ እንችላለን ብዬ ነው የማስበው።
የህዝብ ተወካዮች ምክር ቤት ከቀረቡለት 88 እጩዎች ውስጥ ዶክተር ዳንኤል በቀለ ባላቸው የትምህርት ዝግጅትና የስራ ልምድ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው እንዲሾሙ ማጽደቁ ታውቋል። ዶክተር ዳንኤል በቀለ ከዛሬ ጀምሮ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር በመሆን ሲያገለግሉ የቆዩትን ዶክተር አዲሱ ገብረ እግዚአብሔርን ተክተዋቸዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባዋ እናመሰግናለን። አድማጮች፣ አሁን ስፖርት። የስፖርት ነገር ቀደም ብለን የሰሜን አሜሪካውን የኢትዮጵያውያን ዓመታዊ የስፖርትና የባህል ትዕይንት እየተካሄደ ከሚገኝባት አትላንታ አዲሱ አበበን አግኝተን እዚያ የሚያቆየንን ተከታትለናል። ተከታዩ የስፖርት ዘገባዎች ደግሞ ወደ አዲስ አበባ ነው የሚወስዱን። በትላንትናው ምሽት ተጠቆም ያደረግነው ቀዳሚው ነው። የኢትዮጵያ ፕሪምየር ሊግ 29ኛ ሳምንት ጨዋታዎች ደደቢትን ተከትለው ከሊጉ የወረዱ ቡድኖች ተለይተዋል። ሆን ብሎ ተደጋጋሚ በደል እያደረሰብኝ ነው ያለውን የኢትዮጵያ እግር ኳስ ፌዴሬሽንን የከሰሰው ቅዱስ ጊዮርጊስ ከወልዋሎ አዲግራት ዩኒቨርሲቲው ጋር ያለውን ተስተካካይ ጨዋታ ሳያደርግ የ29ኛ ሳምንት ጨዋታውን ላለመጫወት በመወሰኑ በሊጉ መሪ ፋሲል ከነማ በፎርፌ ተሸንፏል ይለናል ግርማቸው ከበደ። ሌሎች ዋንጫ ተፎካካሪዎች መቀሌ 70 እንደርታና ሲዳማ ቡናም ድል ቀንቷቸዋል ይለናል ግርማቸው።
የቅዱስ ጊዮርጊስና ወልዋሎ አዲግራት ዩኒቨርሲቲ የ28ኛ ሳምንት ጨዋታ ሰኔ 16 ቀን 2011 ዓ.ም እንዲካሄድ በእግር ኳስ ፌዴሬሽኑ መርሃ ግብር ወጥቶለት ነበር። በኋላም ሰኔ 17 እንዲሆን ፌዴሬሽኑ ወሰነ። ነገር ግን ሰኔ 15 ቀን 2011 ዓ.ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የአማራ ክልል ከፍተኛ አመራሮችና የጦር ኃይሎች ጠቅላይ ኤታማዦር ሹም መገደላቸውን ተከትሎ ሰኔ 16 እና 17 ቀን እንዲካሄዱ እቅድ ወጥቶላቸው የነበሩት የቅዱስ ጊዮርጊስና ወልዋሎን ጨዋታ ጨምሮ አራት ግጥሚያዎች በጊዜያዊነት ለሌላ ጊዜ ተራዘሙ። በወቅቱ ከተራዘሙት ጨዋታዎች መካከል ሶስቱ ባለፈው ቅዳሜ ሰኔ 22 ቀን 2011 ዓ.ም የተካሄዱ ሲሆን የቅዱስ ጊዮርጊስና ወልዋሎ ጨዋታ ግን አልተደረገም። የቅዱስ ጊዮርጊስ ስፖርት ማህበር አመራሮች ትላንት በሰጡት መግለጫ የጸጥታ ስጋት አለ በሚል ምክንያት ፌዴሬሽኑ አዲስ አበባ ላይ በዝግ ስታዲየም አሊያም አዳማ ሄዳችሁ ተጫወቱ ብሎናል ይላሉ። ከሌሎች ቡድኖች ተለይቶ የቅዱስ ጊዮርጊስ ጨዋታ ብቻ በዚህ መልኩ የሚከናወንበት ምክንያት ስላልገባቸው አልተስማማንም ያሉት የስፖርት ማህበሩ አመራሮች በፌዴሬሽኑ ግልጽ የሆኑ ተደጋጋሚ በደሎች ደርሰውብናል ብለዋል። ከዚህ በፊት ፌዴሬሽኑ የወሰነውን ውሳኔ በመጥቀስም ተስተካካይ ጨዋታዎች እስኪያደርጉ ድረስ ሌሎችም ጨዋታዎች ሊራዘሙ ይገባ እንደነበርም በትላንቱ መግለጫ ተናግረዋል። ከወልዋሎ ጋር ያላቸው ተስተካካይ ጨዋታን እስኪያደርጉ ድረስም የዛሬውን ከፋሲል ከነማ ጋር የሚያደርጉትን የ29ኛ ሳምንት ጨዋታ እንደማያደርጉ ባስታወቁት መሰረት ጨዋታውን ሳያደርጉ ቀርተዋል። በሂሳብ ስሌት የዋንጫ ዕድል በነበራቸው ወቅት ፌዴሬሽኑ ይህንን ውሳኔ በመወሰኑ ሆን ተብሎ ከዋንጫ እንድንወጣ ተደርገናል በማለትም የቅዱስ ጊዮርጊስ አመራሮች ፌዴሬሽኑን ከሰዋል። ለዚህም ምክንያቶች ናቸው ያሏቸውን የቅዱስ ጊዮርጊስ ስፖርት ማህበር የአመራር ቦርድ ዋና ጸሐፊ ነዋይ በየነ በጋዜጣዊ መግለጫው አብራርተዋል።
የብቃት ችግር አለ፣ ምንም ጥያቄ የለው። ግን የብቃት ችግር መታረም የሚችል ልርዳሽ ቢሏት መጇን ደበቀች አይነት ነገር ነው ያለው። ችግር የብቃት ችግር በስልጠና ይጠፋል። የብቃት ችግር በመተባበር ይጠፋል። ምክንያቱም ማንም ሰው ሁሉን ነገር ያውቃል ማለት አይቻልም። ቅድምም አቶ ሰለሞን መግቢያው ላይ ሲናገር ይሄ አዲስ ጀማሪ ፌዴሬሽን ነው። ሶ ብዙ ውጥንቅጥ ነገሮች ነው የተረከበው። እንርዳው አብረን ይሄን እናጠናክር ከሚል እንጂ መጀመሪያ ላይ ሪዘርቬሽን ሳይኖረን ቀርቶ አይደለም። እኔ እንደተናገርኩት አመጣጣቸውም አልጣመንም ሲጀመር። የእነሱ ብቻ አይደለም ባይ ዘ ወይ መሳሳት የለብንም። እኔ አሁን ያለውን ፌዴሬሽን አይደለም ትቸው፣ ሲስተሙ ስህተት ነው። ይሄ በውክልና የሚገባበት ፌዴሬሽን መቼም የኢትዮጵያን ፉትቦል ሶልቭ አያደርግም በፍጹም። አዲስ አበባ ላይ ቁጭ ብዬ የአዲስ አበባ ተወካይ ስለሆንኩ የጋምቤላ ቡድኖች ችግር አይመለከተኝም የሚል የፉትቦል ሰው ሊኖር አይችልም። ቅድም ልክ ኮት እንዳደረጋችሁት ሰምቻለሁ የክቡር ጠቅላይ ሚኒስትሩ ንግግር ውስጥ አንድ ቡድን ውስጥ የአንድ አካባቢ ክለብ ተጫዋቾች ናቸው ማነው የዛ አካባቢ ተወላጆች አይደሉም ተጫዋቾች። ለዚህ ማስረጃ የትም አትሄዱ፣ ጊዮርጊስን ማየት ነው። ጊዮርጊስ የየትኛውም ክልል ተወላጅ የሆነ ተጫዋች ታገኛላችሁ ጊዮርጊስ ውስጥ። ሌሎቹም ክለቦች ከዚህ የተለየ አይደለም። ምክንያቱም በጣም ዳይናሚክ ፍሉድ ነው። ታለንት ነው የምንፈልገው እንጂ ከየት አካባቢ መጣ የሚለው ጥያቄ ሊነሳ አይችልም። እና ይህ ችግር አመጣጣቸው ስለሆነ የብቃት ችግር ይጋርደዋል። አብሮት ደግሞ ሴራ ይመጣበታል። ምክንያቱም ይሄ የውክልና ጥያቄ ውስጥ አላ። እውነት ለመናገር አንዳንድ ክለቦች ፌዴሬሽኑ ውሳኔም ሲያሳልፍባቸው የቅጣትም ይሁን የዲሲፕሊንም ይሁን የማስጠንቀቂያ ቀጥታ የሚመለከተው የዛ ክልል ፕሬዚደንት ወይም የዛ ክልል የሆነ የከፍተኛ ቢሮ ኃላፊ ደውሎ መስመር ያስገባቸዋል። ፌዴሬሽን እስቲ ለጊዮርጊስ ማን ነው የሚደውልለት? ማን ነው ደውሎ ማስጠንቀቂያ የሚሰጥለት? አትንኩት የሚለው ማን ነው? ስለዚህ ካላባት የቀረነን ፉትቦል ለመጫወት ነው የተሰበሰብ ነው። እስከ መጨረሻም ፉትቦል እንጫወታለን ብለን ነው የምናስበው። ያ ሁኔታ ግን አሁን አለ ብለን አናምንም።
ጠቅላይ ሚኒስትር አብይ አህመድ የበጀት ዓመቱን የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ስፖርት ውስጥ ብሔርና ፖለቲካ ገብቷል ባሉት ግምገማቸው እንደሚስማማም ስፖርት ማህበሩ አስታውቋል።
ይሄንን ሴንስ ማድረግ ከጀመርን የክለቦች ስም መቀየር ሲጀምር መጀመሪያ ቤት ያልነው ክለቦቹ አዲስ ሲቋቋሙ አይደለም ስማቸውን የቆየ ስማቸውን መቀየር ሲጀምሩ አለርት ነበር። ነገር ግን ባገኘነው መድረክ ይሄን አቤት ለማለት በሞከርንበት ሰዓት የተሰጠን መልስ ከተራ የፉትቦል ሁሊጋኒዝም ጋር ማያያዝ፣ ማህበረሰብ ውስጥ ያለ ችግር መተንፈሻ ቦታ እየሆነ ነው፣ ፕሮፐር ፎከስና አቴንሽን ሊሰጠው ይገባል። ይሄንን የፌዴሬሽኑ ብቻ ሳይሆን ልክ እነሱ እንዳሉት አንድ የምስማማው ነገር ነው። ከመንግስትም የተወከለው የስፖርት ኮሚሽን በጊዜው አሁን ዲፓርትመንት ነው አይደለም የስፖርት ሚኒስቴር ነበር በፊት፣ አሁን የስፖርት ኮሚሽን በቂ ክብደት አልተሰጠውም ለጉዳዩ። በቂ ኢንፋክት እንደ እድገትም ሳይታይ አልቀረም። ከአዲስ አበባ ክለቦች እየወደቁ የክልል ክለቦች እየገቡ ሲመጡ አደገ ፉትቦሉ ማለት ነው አይነት አማርኛም ያለ ይመስለኛል። ግን ኮንሲኩዌንትሊ አብሮ መታየት ያለበት እነኚህ ከክልል የሚመጡ ክለቦች እነማናቸው ተጫዋቾቻቸው ጀርባውን እኮ ማየት ትንሽ ከፈት ማድረግ። ትላንት አዲስ አበባ የነበሩ ልጆች ነገ ከክልል ሌላ ማሊያ ለብሰው ሲመጡ የክልሉ ፉትቦል አደገ ማለት ይቻላል? አዳዲስ ልጆች ብናይ ያባት ነው። አዳዲስ ተጫዋቾች ብናይ አንድ ነገር ነው። ግን መልኩን እየቀየረ እነኛው ተጫዋቾች እየተሽከረከሩ ግን አዳዲስ ክለቦች ሮቴሽን ውስጥ ነው የገባ ነው። እና ይሄ እንደ እድገት መታየቱ ያሳዝነኛል። አሁን እኮ የምናወራው ስለ ክለቦች ስናወራው ክለብ ግዑዝ አካል አይደለም አመራሮቹን ማለታችን ነው። እኔ እውነቴን ነው ተጫዋቾቹ ጋር ይሹ እንደሌለ ይገባኛል። አመራሮቹ ጋር ግን የሞት ሽረት ይሆናል። ይሄ ክለብ ከዚህ ክልል መቶ እዚህ ሲጫወት ይሄ ክልል ያንን ክልል አሸነፈው የሚለው ማን ነው? አመራሩ ነው። በተዋረድ ደጋፊው ጋር ይወርዳል። ያ ግን አመራሩ ጋር ትልቅ ኃላፊነት አለ። ይሄን ለማረም ከመንግስት በኩል አሁን ትልቅ ቁርጠኝነት እያየን ያለው ያርሙታል ብለን እናስባለን።
የቅዱስ ጊዮርጊስን ክስ በተመለከተ ከእግር ኳስ ፌዴሬሽኑ ምላሽ ለማግኘት የአሜሪካ ድምፅ ያደረገው ሙከራ አልተሳካም። ቅዱስ ጊዮርጊስ ትላንት በወሰነው ውሳኔ በመጽናቱ ወደ ጎንደር ሳይጓዝ ቀርቷል። በዚህም በሊጉ መሪ በፋሲል ከነማ በፎርፌ ተሸንፏል። ሌላኛው የዋንጫ ተፎካካሪ መቀሌ 70 እንደርታ አዲስ አበባ ላይ መከላከያን 2-1 በመርታት ለዋንጫ ያለውን እድል አስፍቷል። በዚህ ውጤት መሰረት መከላከያ ደደቢትን ተከትሎ ከሊጉ መውረዱ ተረጋግጧል። ፋሲልና መቀሌን ተከትሎ ሶስተኛ ደረጃ ላይ የሚገኘው ሲዳማ ቡና ደደቢትን በማሸነፍ የዋንጫ እድሉን በመጨረሻ ጨዋታ ይወስናል። በሜዳው ከኢትዮጵያ ቡና ጋር አቻ የተለያየው ደቡብ ፖሊስም ከሊጉ መውረዱን ያረጋገጠ ሶስተኛው ቡድን ሆኗል። ሱል ሽረ ወልዋሎን በመርታቱ በሊጉ መቆየቱን አረጋግጧል። ፕሪምየር ሊጉ በመጪው እሁድ የሚጠናቀቅ ይሆናል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን አለቀቅነውም። በሴቶች ዓለም ዋንጫ ዩናይትድ ስቴትስ ለፍጻሜ ስትደርስ በኮፓ አሜሪካ ብራዚል የፍጻሜ ተጋጣሚዋን ትጠብቃለች ይለናል። በአፍሪካ ዋንጫ ደግሞ የምድብ ጨዋታዎች መጠናቀቃቸውን ጨምሮ ለውድድሮቹ የውጤት ዘገባ አሁንም ግርማቸው።
በሴቶች ዓለም ዋንጫ ግማሽ ፍጻሜ የመጀመሪያ ጨዋታ እጅግ ከፍተኛ ግምት አግኝቶ የነበረው የዩናይትድ ስቴትስና እንግሊዝ ጨዋታ በዩናይትድ ስቴትስ 2-1 አሸናፊነት ተጠናቋል። ለዩናይትድ ስቴትስ ጎሎቹን ክርስቲያን ፕሬስና አምበሏ አሌክስ ሞርጋን በጭንቅላታቸው በመቅጨት አስቆጥረዋል። ኤለን ዋይት እንግሊዝን ከባዶ መሸነፍ ያዳነችውን ኳስ መረብ ላይ አሳርፋለች። በዚህ ጨዋታ የዩናይትድ ስቴትሷ ግብ ጠባቂ አሊሳ ኔሄር የፍጹም ቅጣት ምት አድናለች። ድሉ ዩናይትድ ስቴትስ ለሶስተኛ ተከታታይ ዓለም ዋንጫዎች ለፍጻሜ መድረሷን ያረጋገጠ ነው። ሌላኛው የግማሽ ፍጻሜ ጨዋታ ሳይጠበቅ ጀርመንን በሩብ ፍጻሜ በረታችው ስዊድንና በአውሮፓ ሻምፒዮና ሆላንድ መካከል ከጥቂት ደቂቃዎች በኋላ ይጀመራል። ዩናይትድ ስቴትስ ወንዶች ብሔራዊ ቡድንም ለፍጻሜ መድረስ እድል አለው። በሰሜንና መካከለኛው አሜሪካ ሀገራት የእግር ኳስ ሻምፒዮና በግማሽ ፍጻሜው በኢትዮጵያ ሰዓት አቆጣጠር ዛሬ ሌሊት ከጀማይካ ጋር ይጫወታል። በዚህ ውድድር ሜክሲኮ ሄይቲን 1-0 በማሸነፍ ለፍጻሜ መድረሷን አረጋግጣለች። በኮፓ አሜሪካ ግማሽ ፍጻሜ ብራዚል የምንጊዜም ተቀናቃኟን አርጀንቲናን በጋብርኤል ጄሱስ እና ሮቤርቶ ፍሪሚኖ ጎሎች በመርታት ለዋንጫ ትጫወታለች። ዛሬ ሌሊት በሚደረገው ሌላኛው የግማሽ ፍጻሜ ጨዋታም የፔሩንና ቺሌን አሸናፊ ለፍጻሜ የምትጠብቅ ይሆናል። የአፍሪካ ዋንጫም ሁለተኛው ዙር ላይ ደርሷል። የጥሎ ማለፍ ዙሩ ከአርብ እስከ ሰኞ ባሉት ቀናት ሲካሄድ ሴኔጋል ከዩጋንዳ፣ ናይጄሪያ ከካሜሩን፣ ግብጽ ከደቡብ አፍሪካ፣ ጋና ከቱኒዚያ፣ ማዳጋስካር ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አልጄሪያ ከጊኒ፣ ሞሮኮ ከቤኒን እንዲሁም ማሊ ከአይቮሪ ኮስት የሚጫወቱ ይሆናል። ግርማቸው ከበደ ለአሜሪካ ድምጽ ሬዲዮ አዲስ አበባ።
ግርማቸውን ለግሩም የስፖርት ዘገባዎቹ እናመሰግናለን። አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድናችሁ አሉላ ከበደና
አዳነች ፍስሃዬ ነን። ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጁ ሶሎሞን አባተና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ እንገናኝ። የአሁኑ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም፣ ደህና ደሩ።